ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዓለም የኃይል አስተዳደር ሽግሽግ ውስጥ ስላለ በጣም ተቃራኒ ኃይሎች እየመጡ ነው። ስለዚህ እንደዚህ አይነት ግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱ ሊያራዝሙት ይችላሉ።
ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ተባባሪ ፕሮፌሰር ናቸው። የእስራኤልና የሐማስ ጉዳይ በአሁኑ ወቅት ያለው ሁኔታ በጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች እንዲሁም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የአገራቸውን አቋም የገለጹበት ንግግራቸው የሚተነተንበት ቅንብር ነው። ዜናውን ተከትሎ የሚቀርበው የምሽቱ ቅንብር ሰፋ ያለውን ጊዜ ይዛል። ከእናቶች ምርጥ መጽሐፍ አሸናፊ ደራሲ ማክዳ አርሺ ጋር የተደረገ ቆይታና ዘወትር ቅዳሜ በእንግድ ወልደ እየተዘጋጀ የሚቀርበው ለሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃናም ይጠብቃችኋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ጥቅምት 10 2016 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከቅዳሜ ምሽት ዜና ጋር እንግዶ ወልዴ ነኝ። ውሃ፣ ምግብና መድኃኒት የጫኑ የግብፅ ቀይ ጨረቃ ተሽከርካሪዎች ዛሬ ወደ ጋዛ ሰርጥ መግባት ጀምረዋል። እርዳታውን የጫኑት የመጀመሪያዎቹ 20 መኪኖች ከበባ ውስጥ ወዳለው የጋዛ ሰርጥ የዘለቁት በግብፁ ራፋ ኬላ በኩል ነው። የግብፅ ቀይ ጨረቃና የተባበሩት መንግስታት ያበረከቱት እርዳታ ጋዛ ከገባ በኋላ የፍልስጤም ቀይ ጨረቃ እንደሚረከበው የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊትስ አስታውቀዋል። 600 ኩንታል ምግብ የጫኑ 3 ተሽከርካሪዎችን መላኩን የዓለም የምግብ ፕሮግራም አስታውቆ 930 ቶን ተጨማሪ እርዳታ ለማስገባት የጭነት መኪኖች ራፋ ላይ እየጠበቁ መሆኑን አመልክቷል። በሌላ በኩል ድንገተኛ አደጋና ሌሎች ህመሞችን ለማከም የሚያስችሉ መድኃኒቶች የጫኑ 4 መኪኖች መግባታቸውን የዓለም ጤና ድርጅት አስታውቆ ተጨማሪ አቅርቦቶች ግብፅ መከማቸታቸውንና ወደ ጋዛ እየተንቀሳቀሱ መሆኑን ገልጿል። ይህ በእንዲህ እንዳለ በራፋ በኩል ያለው የወሰን መተላለፊያ የመከፈቱን አጋጣሚ ለመጠቀም ከጋዛ ለመውጣት የሚሞክር ማንም የውጭ አገር ዜጋ በሁለቱም የድንበሩ አካባቢዎች ትርምስና ቀውስ የተቀላቀለበት ሁኔታ ሊያጋጥመው እንደሚችል በእስራኤል የአሜሪካ ኤምባሲ አስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ በእስራኤልና ሐማስ መካከል የሚካሄደው ግጭት የፈጠረው አሰቃቂ ቅዠት ብለው የገለጹት ሁኔታ እንዲያከትምና ለሰብአዊ ሥራ ሲባል ተኩስ እንዲቆም ጥሪ አድርገዋል። ዋና ጸሐፊው ዛሬ ጥሪውን ያሰሙት በእስራኤልና ሐማስ ግጭት ላይ በካይሮ በመደረግ ላይ ባለው ጉባኤ ላይ ነው። ጉቴሬሽ እንዳሉት በጋዛ ሰርጥ 2.4 ሚሊዮን ፍልስጤማውያን በሰብአዊ ቀውስ ውስጥ በመኖር ላይ ሲሆኑ በሺህ የሚቆጠሩት ሕይወታቸውን ሲያጡ ከሚሊዮን በላይ ተፈናቅለዋል ብለዋል። በካይሮ ጉባኤ ላይ የአስተናጋጇ ግብፅ፣ ኢራቅ፣ ጆርዳን፣ የተባበሩት አረብ ኤምሬትስ፣ የጣሊያን እና የስፔን መሪዎች እንዲሁም የፍልስጤማውያኑ ፕሬዚደንት መሐሙድ አባስ ተገኝተዋል። የተገናኘነው እጅግ ስቃይ ላይ ባለ እና ሌላ የገደል አፋፍ ላይ በሚገኝ ቀጠና ውስጥ ነው ሲሉ ተናግረዋል ጉቴሬሽ። የፍልስጤማውያኑ ቅሬታ ተገቢ ነው። ለ56 ዓመታት ግዛታቸው በእስራኤል ተይዟል። ቢሆንም ሐማስ በእስራኤል ላይ ያደረሰውና እስራኤላውያንን ያሸበረው ጥቃት በምንም አይነት ምክንያት ተቀባይነት የለውም ብለዋል ጉቴሬሽ። የግብፁ ፕሬዚዳንት አብደልፈታህ አልሲሲ በበኩላቸው በእስራኤል እና በፍልስጤማውያን መካከል ላለው ግጭት ብቸኛ መፍትሄ ፍትህ ነው ብለዋል። ፍልስጤማውያኑ የራስን ዕድል በራስ የመወሰን መብታቸው ተግባራዊ ሊሆንና በመሬታቸው ላይ የራሳቸው ሉዓላዊ ሀገር ሊኖራቸው ይገባል ሲሉ አልሲሲ ተናግረዋል። የፍልስጤማውያኑ ፕሬዚዳንት መሐሙድ አባስ ደግሞ የሁለት ሀገራትን መፍትሄ አጽንኦት ሰጥተው በመናገር እስራኤል የያዘችውን ግዛት ለቃ እንድትወጣ ጠይቀዋል። ፍልስጤማውያኑ ለሁለተኛ ጊዜ ከመሬታቸው ሊፈናቀሉ አይገባም ሲሉ በእስራኤል መፈጠር ወቅት 760 ሺህ ፍልስጤማውያን የተበተኑበትን ሁኔታ እንደገና እንደማይደገም ለመግለጽ የትም ማንሄድም ሲሉ ሶስት ጊዜ ደጋግመው ለጉባኤው ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል በመላ ጋዛ ባሉ ኢላማዎች ላይ የምታደርገውን ድብደባ ዛሬም ቀጥላለች። የሰላም መልእክት ለማሳየት በሚል ሐማስ ሁለት አጋቾችን ትናንት ቢለቅም የእስራኤሉ ፕሬዝዳንት ቤንያሚን ነታንያሁ ድል እስከሚያደርጉ ድረስ ለመዋጋት ዝተዋል። ካን ዩኒስ በተባለ ስፍራ ከ24 ሌሎች ነዋሪዎች ጋር በአንድ አሁን እስራኤል ባፈረሰችው ህንጻ ውስጥ ይኖር የነበረው ኢዛልዲን አልፋራ እኛ እስራኤልን ምን አደረግናት ሲል ጠይቋል። በደቡብ የአገሪቱ ድንበር በኩል በጋዛ አዲስ ጥቃት ተፈጽሞብኛል ስትል እስራኤል አስታውቃለች። እስራኤል ጥቃት ከጀመረች አንስቶ ከ4000 በላይ ፍልስጤማውያን መገደላቸውንና ከነዚህም ውስጥ በመቶ የሚቆጠሩ ህጻናት እንደሚገኙበት የፍልስጤማውያኑ የጤና ሚኒስቴር አስታውቋል። በመጨረሻም አድማጮች ከሶማሊያ መዲና ዳርቻ በሚገኝ አንድ ወታደራዊ መደብ ላይ አንድ አጥፍቶ ጠፊ በመኪና ላይ በተጠመደ ቦምብ ባደረሰው ፍንዳታ 6 የጸጥታ አባላት ሲገደሉ 7 ሌሎች ደግሞ ጉዳት ደርሶባቸዋል ሲሉ አንድ የጸጥታ ባለስልጣንና የአካባቢ ነዋሪዎች ለቪኦኤ ተናግረዋል። ዛሬ ማለዳ ለደረሰው ጥቃት አልሻባብ ወዲያውኑ ኃላፊነት ወስዷል። አጥፍቶ ጠፊው በርካታ ቦምብ የተጠመደበትን መኪና ከሞቃዲሹ 20 ኪሎ ሜትር ላይ ከሚገኝ የሶማሊያ ወታደራዊ ፖሊስ ካምፕ ነድቶ ሲገባ ፍንዳታው መድረሱ ታውቋል። ወታደሮች እየመጣ ባለው መኪና ላይ ቢተኩሱም መስኮቶቹ በብረት በመሸፈናቸው መኪናው ወደ ካምፑ ዘልቆ ሊገባ ችሏል ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የጸጥታ ባለስልጣን ለቪኦኤ ተናግረዋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወሌ ነኝ። መልካም ምሽት።
አድማጮች የምትከታተሉት በ1925 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥቅምት 10 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ቅንብር ልውሰዳችሁ። የእስራኤልና የሐማስ ጉዳይ፣ በአሁኑ ወቅት ያለው ሁኔታ፣ መጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች። ሁለተኛ ሳምንቱን የደፈነው የእስራኤልና የሐማስ ግጭት፣ የተባባሰው የጋዛ ሰብአዊ ቀውስ፣ ተስፋ የተጣለበት ሕይወት አድን እርዳታና የእስራኤል ኃይሎች ከአየር ድብደባው እግረኛ ጦር ያስገባሉ የተባሉበት ሁኔታ ሁሉም እያነጋገረ ነው። አጠቃላዩን የግጭቱን አቅጣጫ፣ በግጭቱ ያሉና ሌሎች ሀገራትና ቡድኖች ሚና፣ ታሪካዊ ሁነቶች፣ ከግጭቱ ባሻገር ያሉ ሌሎች ጉዳዮችና እንዲሁም ወደ መካከለኛው ምስራቅ ተጉዞ የተመለሱት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው ሐሙስ የሀገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶች አስመልክቶ ለአሜሪካ ሕዝብ ያሰሙትን ንግግር ጨምሮ የሚዳስስ የባለሙያ ትንታኔ ነው። ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። በትላንትናው ምሽት በመጠኑ ያሰማነውን አክሎ ሙሉ ውይይታችን እንደሚከተለው ይቀርባል። ዶክተር ሽመልስ ቦንሳ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሽመልስ፣ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ሕዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሀውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይት ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል $100 ቢሊዮን በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሐማስ በዜጎቹ ላይ ባደረሰው አሰቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሐን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄም እንዳያጓድል ያሉበትን ንግግር አሰምተዋል። ለመሆኑ የፕሬዚዳንቱ ንግግር እንዴት አገኙት? የዩናይት ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረበው?
ፕሬዚዳንት ባይደን አሜሪካ ሕዝብ ያቀረቡትን ንግግር አዳምጬ ነበረ። በሁለት ነገር ማየት ይቻላል። አንደኛ ይሄኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል ከ1400 በላይ የሚሆኑ ሰዎች ሞተዋል። ከ300 በላይ የሆኑ ወታደሮች፣ ሌሎች ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከ3700 በላይ የሚሆኑ ሰዎች ሞተዋል። ወደ 12000 የሚሆኑ ሰው ቆስሏል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችን ትልቅ ጉዳት ደርሶባቸው እያየን ነው። እና ይሄ በብዙ ቦታ ከአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣንም ቀስቅሷል። ሰው በትኩረት ጉዳይን እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ። እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀየረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል፣ ያ ነገር ሊገባላቸው ይገባል። ይህ ነው አንዱ ትልቁ ንግግራቸው ውስጥ የምሰማው። እዛም እስራኤል ልኮ ከሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር። እና የቶን ለውጥ አለ። መሰረታዊ በሆነ መንገድ ግን የንግግራቸው አሁንም የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ኃላፊነትም አለባት። ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባት ማንኛውም እርዳታ ትደታረጋለች የሚለው ነገር አሁንም አልተቀየረም። በዚህ መሰረታዊ የምንለውን አልቀይሩትም። የቶን ለውጥ አለ እና በዛ መሰረት የተቃኝ ንግግር ነው። ግን እዛ ውስጥ ደጋግሜ ንግግራቸው ሳዳምጥ ከእስራኤልና ከፍልስጤም ግጭትን በላይ መልእክት ያለው ነው የሚመስለኝ።
ዩናይት ስቴትስ ለእስራኤል ካላት አጋርነት ባሻገር በዓለም አቀፍ ደረጃ ካሉ ሁኔታዎችም ጋር ሁልጊዜም እንደሚሆነው ደግሞ ከዩናይት ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይት ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ? ከዛ አንጻር የሚመለከቱት
እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው የሀገራትን የውጭ ጉዳይ ፖሊሲ፣ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው። አሁን በዓለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው እሴቶችን ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ፣ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስት የኢኮኖሚ ሊሆን ይችላል፣ ጂኦፖለቲካል ጂኦስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተዋቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር። ፖሊሲያችን ቫሊዩ ላይ የተመሰረተ ቅድም ያልኳቸውን የዲሞክራሲን፣ የሰብአዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን የሚለው ግን በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦ ፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤል እና የፍልስጤም የሚጥር ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል እሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንን ደግሞ ቀይረ ወደ ፍልስጤም የምታመጣው ለምሳሌ እነኝህን እሴቶችን የማስጠበቅን ሀሳብ ይዞ የተዋቀረ የውጭ ጉዳይ ፖሊሲ ፍልስጤሞቹ ጋር ሲሆን ይሰራል አይሰራም ወይ? ለምሳሌ ህይወትን ማስጠበቅ፣ ሰብአዊ መብት ወይም ደግሞ ተዋጊ ያሉን ሰዎችን፣ ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦርነት ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትም የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገር የሚመስለኝ ቫሊዩ ወይም እሴቶች ላይ የተመሰረተ ፎሬን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ማስከበር አለባት፣ ዜጎቿ የመጠበቅ ግዴታ እና ኃላፊነት አለባት በሚሉበት ሰዓት ይሄ እሴቶቹ ላይ የተመሰረተ ጉዳይ ፖሊሲ ይልቅ ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው የማስበው። ይሄ ደግሞ ከማን ጋር ያገናኝናል? ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበሩ በተለይ ራሽን በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽን ደጋግሞ መጠቀሱ ሊገርመን አይገባም። ግን እሳቸው ሲናገሩ ለእስራኤል እና ስለ ፍልስጤን ብቻ ሳይሆን ትልቅ የጂኦፖለቲካል ትግል አለ በዓለም ላይ የምናየው። ይህ ጂኦፖለቲካል ትግል ዓለም የተዋቀረችባቸውን ሴቶች መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለውና ለፕሬዚደንት ባይደን የእስራኤልና የፍልስጤም ትግል የሚመለከቱበት መነጽር ሰፋ ያለ ዓለም አቀፋዊ መነጽር ነው። በዛ ውስጥ ተገዳዳሪ ኃይሎችን መቋቋም መቻል አለብን። እስራኤል የተደረገው እና ራሻ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁኑም ማስቆም ካልቻለን ይሄ እነሱ የሚሉት ይሄ ዓለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት ሀሳብ እሴት የሚያናጉ ኃይሎችን በጊዜው መቅጠት ካልቻለን ዓለም ወደ ግጭት ነው የምትሄደው። ስለዚህ ያንንም የማስቆም አላማ ሀሳብ ይዞ የሚደረግ ብክብ ክብ ነው የሚመስለኝ። የጂኦ ፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየሁት ያለሁት። በዛ መልክ ነው የምመለከተው።
ዶክተር ሽመልስ ፕሬዚዳንቱ ንግግር ወጣ ብለን አሁን ከተናገሩት ጋር ግን በቀጥታ ግንኙነት ያለው አንድ የተለያዩ ሀገሮችን ፍላጎትና ጥቅም በዚህ ውስጥ ደግሞ በዚህ ግጭት ውስጥ በቀጥታ ያሉ በተለያየ መንገድ ድርሻ ያላቸው ወገኖች ብዙ ናቸው። በቀጥታ ሐማስን እናንሳ እንጂ የፍልስጤሙ እስላማዊ ጂሃድ፣ ሂዝቦላና ኢራን በቀጥታ ተዋናዮች ናቸው። በአንድ ወገን ቀደም ባለው አስተያየቶ እንዳነሱት ሩሲያን ጨምሮ ዩናይትድ ስቴትስ እና ቻይና በተለያየ መንገድ ተገዳዳሪ የሆኑ በዓለም አቀፍ ደረጃ እየገነኑ የመጡ አገራት የሚያዛምዷቸው እንደመኖራቸው እነኚህ ሁኔታዎች ብዙ ፍላጎቶች እዚህ አካባቢ መኖራቸው ግጭቱን በማራዘሙና ገጽታውንም በመቀየሩ ረገድ ከማባባስ ወይ የተሻለ መንገድ ከመስጠት አንጻር ምን ይታዩታል? ወደ ሰላማዊ ሁኔታ ለዛ ክልል የመምጣት እድል ይሰጥ ይሆን?
አሁን ያልካቸው ሀገሮች በተለይ ደግሞ ወደ ኋላ ተመልሰን ባለፉት 4 ዓመታት አካባቢ ይሄ የኮቪድ የሚባለው በሽታ ከመጣ በኋላ ራሻ ዩክሬን ከወረረች በኋላ ብዙ የሀይል ሽግሽግ በዓለም ላይ እየተካሄደ ነው። አሁን በፊት የነበረው አይነት በምስራቅ በምዕራብ ያለው አይነት ልዩነት ብቻ ሳይሆን በሰሜን እና በደቡብ በሚባለው ዓለም ማለት ክፍተት እየተፈጠረ ነው። ያንንም አይተነዋል። የሩሲያ ወረራን በተመለከተ በተባበሩ መንግስታት ከታችኛው ወይም የዓለሙ ደቡብ ክፍል ሀገራት የተመለከቱበት የወሰኑበትን ስናይ ከሰሜን ከመጡት ጋር የተለየ ነበረ እና ክፍተት አለ። ይሄ በምስራቅ በምዕራብ በሰሜን እና በደቡብ ማለት ያለው ክፍተት በሰፍ የሰፋ ነው እና ይህ በዛ ሁኔታ ነው ይህ ጦርነት እየተካሄደ ያለው የእስራኤል እና የፍልስጤን። ስለዚህ እንደዛ አይነት ክፍተት የዓለም የሀይል ሽግሽግ እየተካሄደ ባለበት ጊዜ የሚካሄደው የእስራኤል እና የፍልስጤን ግጭት በፊት በጣም የተወሳሰበ ነው። ደግሞ በእነኝህ የጂኦፖለቲካል ሽግሽጎች ምክንያት የተወሳሰበ ነው የሚሆነው። ለምሳሌ በአንድ በኩል ምዕራቡ ዓለም በአሜሪካ የሚመራው የምዕራቡ ዓለም የያዘው አቋም አለ። በዛ መሰረቱ እየተንቀሳቀሰ ነው ያለው። በሌላ በኩል የእነሱ ተገዳዳሪ ናቸው የሚባሉት ኃይላት በተለይ ደግሞ ቻይና እና ራሽያ ሌላ አቋም ያላቸው፣ ይህንንም ደግሞ ግብግብ በተባበሩ መንግስታት ሴኩሪቲ ካውንስል ውስጥ አይተነዋል። የሬዞሉሽን ውሳኔዎችን እንኳን ለመወሰን አልተቻለም። የዛ ግብግብ መገለጫ ይህ እንግዲህ የግጭቱ በያራን ሀገራት ማ የሚካሄደው የጂኦፖለቲካል ትግል የእስራኤልና የፍልስጤምን ችግር ቋሚ በሆነ መንገድ ለመፍታት የሚደረገውን ጥረት በጣም ወሰብሰብ ያደርገዋል፣ ያራዝመዋል ብዬ ነው የማስበው። ምክንያቱም በተለያየ መንገድ ነው ችግሩን እየተመለከቱ ያሉት። ለምሳሌ አንዳንዶቹ ችግሩ ወደኋላ ሄደን ካላየነው በስተቀር በቀደም ከተካሄደው ግጭት ብቻ እንጀምር ካለ መፍትሄ አለ በጣም የሚል እይታ ያላቸው። ሌሎቹ ደግሞ ትኩረት ያደረጉት ባለፈው ጊዜ የተካሄደው ሰላማዊ ሰዎች ላይ የተካሄዱትን በማውገዝ የሚጀምር መልከታ ነው ያላቸው እና በተለያየ መንገድ ነው ችግሩን የሚያዩት። በተለያየ መንገድ ነው ችግሩን መፍታት ይቻላል ብለው የሚያምኑት እና ይወሳሰባል ብዬ ነው የማስበው። ራሱ የተወሳሰበም ስለነበረ ረጅም ጊዜ 7 ዓመት በላይ የቆየ ችግርም ስለነበረ ማለት ነው።
ይህን ምናልባት በመጨረሻው በሚነሱ ተያያዥነት ባላቸው 2 ቁልፍ ጥያቄዎች ብንቋጭ፣ ቀዳሚው እስራኤል በአሁኑ ወቅት እያካሄደች ያለችው ጦርነት የመጨረሻ ግቡ ምንድን ነው? ምንድን ነው ለማሳካት የሚታሰበው? የሚታሰበውንስ ያስገኛል ወይ ለሚል በእርሶ እይታ ምክንያቱ ምንድን ነው?
ይሄ በጣም ወሳኝ ጥያቄ ነው። ብዙ ሰው ማለት እየጠየቀ ያለው ይሄንን ነው። ምንድን ነው የመጨረሻው ግብ ነው? ግን የመጨረሻው ግብ በሁለቱም ተፋላሚዎች በኩል በእስራኤሎችም በፍልስጤሞችም በኩል ያለው የመጨረሻ ግብ ወይም ኤንድ ጌም የሚሉት በእንግሊዝኛ ምንድን ነው ነው። በፍልስጤም ውስጥም ተመሳሳይ የሆነ እይታ አይደለም ያለው። ምክንያቱም ለምሳሌ በፍልስጤም ውስጥ ሁለት ተገዳዳሪ የሆኑ የፖለቲካ ኃይሎች አሉ። ጋዛ ውስጥ ያለው ሐማስ፣ እንደገና ደግሞ በዌስት ባንክ አካባቢ ያለው የፋታ የሚባል ድርጅት አለ። ፋታ ከእስራኤል ጋር ብዙ ጊዜ ለድርድር ተቀምጠዋል፣ የእስራኤልን መኖር ተቀብሏል። ሐማስ ግን እንደዚህ አይነት አጋጣሚ የለው፣ የእስራኤልን መኖር አይቀበልም። ስለዚህ በዛ መሰረት ኤንድ ጌማችን ወይ የመጨረሻ ግባችን ከእስራኤል ጋር የሚደረገው ትግል የመጨረሻ ግባቸው የተለያየ ሊሆን ይችላል። ለምሳሌ ሐማስ እስራኤል የምትባል ሀገር ሳቶ አዶስ መኖር የለባትም። ስለዚህ ሊኖር የሚችለው በፍልስጤን ታሪካዊ ምድር ላይ ሊኖር የሚችለው መንግስት ወይም ሀገር አንድ ብቻ ነው፣ የፍልስጤሞች ሀገር ነው ነው የምለው። ልክ እንደዛ የዛ ደግሞ ሪፍሌክሽን ወይም መገለጫ ነጸብራቅ የምንለው እስራኤል ውስጥ የምናያለን። እስራኤል ውስጥ ለምሳሌ በጣም አክራሪ የሆኑ ፓርቲዎች አሉ፣ መሪዎች አሉ። በተለይ ደግሞ በአሁኑ ቢንያሚን ኔታንያሁ በሚመሩት መንግስት ውስጥ በጣም ቁጥራቸው ከሌላ ጊዜ ከፍ ያለ በጣም አክራሪ የሆኑ የፍልስጤምን መኖር የማይቀበሉ የሰፈራ ቦታዎችን ማስፋት የሚፈልጉ ኃይሎች አሉ። በሌላ በኩል ደግሞ ሞደሬት የሆኑ ተራማጅ የሆኑ ኃይሎችም አሉ፣ የፍልስጤምን መኖር የሚቀበሉ የቱ ስቴት አመርለን ሁለት ራሳቸውን ይቻሉ በሰላም አብለው ሊኖሩ የሚችሉ የእስራኤልና የፍልስጤን መንግስታት በዛ ቦታ መኖር አለባቸው ብሎ የሚቀበሉ አሉ። ይህ በተለይ ከኦስሎ ስምምነት የመጣ ነው እና እነኚህ የተለያዩ ፓርቲዎች መሪዎች መኖር የተለያዩ ኤንድ ጌምስ እንዲኖር ያደርጋል። አሁን ግን ባለው ሁኔታ በዚህ በተለይ ባለፉት 10 ቀናት በተፈጸመው ሁኔታ ምንድን ነው የእስራኤል መንግስት ምክንያቱም የዩኒቲ ገቨርንመንት የሚባል የአንድነት መንግስት መስርተዋል በጦርነቱ ምክንያት። ስለዚህ የእስራኤል መንግስት በአሁኑ ሰዓት ምንድን ያስበው ነው? በአንድ በኩል ሐማስን ሙሉ በሙሉ እናጠፋለን የሚለው በተደጋጋሚ ተናግረዋል። ግን ይችላል ነው ወይ ነው? አይደል? ሁለት ነገር ነው ሊሆን የሚችለው። አንደኛው ሐማስን ማድከም ወይም ሐማስን ማጥፋት ብለን እናስበው። ሐማስን ማድከም ይቻላል፣ በተለይ ደግሞ የመዋጋት አቅሙን መሰባበር ይችላሉ። በወረራ ከገቡ በኋላ ማለት ነው። የምድር ውጊያ ከተጀመረ ብዙ ጉዳት ሊያደርሱበት ይችላሉ፣ ማዳከም ይችላሉ። ግን ሐማስን እናጠፋለን የሚለው በተደጋጋሚ በእስራኤል መሪዎች የሚለው ነገር የሚካሄደው ነገር ሊሆን ይችላሉ ወይ የሚለው ጠያቂ ነው። ከዚህ ወይ ብዙ ጊዜ ተሞክሯል፣ ብዙ ጊዜ ሊሆን የተሻለ ነገር አይደለም። አጋጣሚው ከሌላው ጊዜ የተሻለ ነው ሊባል ይችላል፣ ገና በጣም አስቸጋሪ ነገር ነው የሚሆነው። ስለዚህ ግልጽ የሆነ የመጨረሻ ግብ ነው ተብሎ የሚታሰብ ነገር በአደባባይ ላይ አንሰማም። ያው እናጠፋዋለን የሚለው ነገር ነው ያለው። በፍልስጤሞቹም በኩል ሐማስ ነው እዚህ ላይ መጥቀስ የምንፈልገው። ሐማስ ይህንን ነገር ሲያደርግ የዛሬ 10 ቀን ማለት ነው አካባቢ ይህን ነገር ሲያደርግ ምን አስቦ ነው ማለት እስራኤልን አሸንፋለሁ የሚል ነገር አይደለም። በአንድ በኩል ይሄ የተቀማቸው ነገር መፈንዳት ነው የተቀማቸው ብሶት፣ በተለይ ደግሞ እየጠነከረ የመጣው የሰፈራ ጉዳይ፣ የብሎኬድ ጉዳይ፣ ጋዛ የነበረው ብሎኬድ ከፍተኛ የሆነ ግፊት አድርጓል። ሌላ በኩል ደግሞ ሌሎች የውጭ ኃይሎችም አሉ። ለምሳሌ ኢራን ቅድም ጠቅሰዋል። ኢራኖቹ ደግሞ ከእስራኤል ጋር ያላቸውን ረጅም ስትራቴጂክ ትግል የሚዋጉት በርቀት ነው። በአንድ በኩል በሐማስ በኩል፣ በሌላ በኩል ደግሞ በሂዝቦላ በኩል ነው። ስለዚህ ይሄ የረጅም ጊዜ ትግል ፍጻሜው ወዴት ሊመራ እንደሚችል በሁለቱም በኩል ግልጽ ነው ብዬ አላስብም። ስለዚህ ኤንድ ጌሙ ወታደራዊ ድል በማምጣት የሚጠናከል ነገር ሊሆን አይችልም። መጨረሻው ሊሆን የሚችለው ምንድነው? ፖለቲካዊ መፍትሄ መፈለግ ነገር ነው የሚሆነው። ወታደራዊ ተጠቅሞ ማዳከም ይችላሉ፣ ግን ሐማስን ወይም ደግሞ የሐማስን ሀሳብ ከእስራኤል ጋር የሚደረገውን ትግል መሆኑ አጥፉ ያጠፉታል የሚል እሳቤ ወይ ግምት የለም። ስለዚህ ኤቨንቹዋል የመጨረሻ ላይ ወደ አንድ የፖለቲካ ስምምነት ላይ ካልተደረሰ በስተቀር የዚህ የእስራኤልና የፍልስጤን ግጭት ሁልጊዜ እያመረቀዘ ነው የሚሄደው ነው።
መልካም፣ ይሄ ምናልባትም የመቋጫውን ጥያቄ ይጋብዛል። ዶክተር ሽመልስ እንደሚያስታውሱት ቀደም ብለው በገለጿቸው በርካታ ዓመታት የሁለቱ ወገኖች ግጭት ውስጥ ሁነኛ ሰላማዊ ፍጻሜ ዘላቂ ሰላም ለማምጣት ከአራፋት ጊዜ ጀምሮ የዩናይትድ ስቴትስ ፕሬዚዳንቶች ከክሊንተን ጀምሮ በተደጋጋሚ ሙከራዎች ተደርገዋል። ነገር ግን አንዳቸውም የተሳካ ፍሬ አላፈሩም ወይንም የተሳካ ሲመስል የሚፈርስበት ጊዜ አለ። የሁለት አገር ስምምነት የሚባለው የአንድ አገር ስምምነት የሚባለው ሁለቱን ሲያወዛግቡ ሲያነጋግሩ ዘልቀዋል። የዓለምም ሁኔታ መለወጡን ጨምሮ አሁን የተከሰተ አስገዳጅ ሁኔታ ሊፈጥር ይችል ይሆን? ሁለቱም ወገኖች በዚህ መንገድ እየተናቀሩ ድሜልካቸውን ህዝባቸውን ለአደጋ ማጋለጥ አይችሉምና በቅርብ ከመገኘው ውጤት በኋላ የጦርነት ኃይል የሚፈጥረው ጫና የራሱ ዘላቂ ድርድሮች ላይ የሚያሳድረው ተጽዕኖ እንዳለ ሆኖ ነገር ግን በአጠቃላይ እንዲያበቃ የምፈልግን ነገር ከዚያ ውስጥ እንደው ዘላቂ ተስፋ የሚሰጥ ነገርም ሊወጣ ይችል ይሆን ወይስ ሁኔታው ከቁጥጥር ውጪ የሚወጣና ጨርሶ ተስፋ የማይታይበት ምን ይታዩታል? አሁን ባለበት እንደው ኮዲው መናገር የሚቻል ነገር ካለ
ግጥ ወደ አማርኛ ቢተረጎም አንድ አባባል አለ። ያ አባባል ምንድነው? እያንዳንዱ ግጭት መባከን የለበትም ነው የሚባለው። ግጭት እንደዚህ አይነት አጋጣሚዎች ትልልቅ ሰብአዊ ቀውሶችን ያስከትላሉ፣ ውድመቶችን ያስከትላሉ። ግን አጋጣሚዎችን ደግሞ ሊፈጥሩ ይችላሉ፣ መውጫ መንገዶች ሊያሳዩ ይችላሉ። ስለዚህ ይሄ ከሰባ ዓመት በላይ የቆየው የእስራኤል እና የፍልስጤም ግጭት ሁለቱም ሊስማሙበት ሊያቀራረቡ ወደሚችል መፍትሄ ከመቼውም ጊዜ በላይ የጠነከረ መሆን አለበት። በተለይ እንደዚህ አይነት እልቂት እየተካሄደ በዚህ ሁኔታ የሚቀጥሉት 5-10-20 ዓመታት ይቀጥላል ማለት አይቻልም። የእስራኤል ዓላማ ለምሳሌ ለማስፈጸም በሚደረገው ጥረት ብዙ ሰዎችን ነው አደጋ ውስጥ የሚቀጥሉ፣ ብዙ ሰዎችን ሊያልቁ ይችላሉ፣ በጋራ ብዙ ሰው ሊጨፈለቅ ይችላል። ተዋጊዎች፣ ወታደሮች ብቻ ሳይሆን ሲቪሎችም ተጎጂዎች ነው የሚሆኑት። እስራኤልም ሁልጊዜ ከጋዛ ወይም ከመረከ ዌስት ባንክ ጋር ባላት ግጭት ሴኪሪቲ ወይ ደህንነት ስሜት ሳይሰማት ለረጅም ዘመናት ልትቀጥል አችልም። ስለዚህ ይሄ ግጭት የሚፈጥረው አጋጣሚዎች ሊኖሩ ይችላሉ። አሁን ችግሩ ምንድን ነው? የአጋጣሚዎቹ መኖር አለመኖር ሳይሆን ያንን አጋጣሚ ሊጠቀሙ ከዚህ አጋጣሚ ውስጥ መፍትሄ የፈልገው ለድርድር ላይ ሊቀመጡ የሚችሉ መሪዎች አሉ ወይ ነው በአሁኑ ሰዓት። አሁን በጣም የምንመለከተው ነገር ምንድን ነው? በተለይ ደግሞ የጦርነቱ ሁኔታ ገና ብዙ ጊዜ ስላልወሰደ አሁን ስሜቶች በጣም ገዝፈው ያሉበት ሁኔታ ነው። ብዙ ሰውም እያለቀ ነው እና ሰከን ያለ የፖለቲካ አመራር ቦታውን መውሰድ አለበት። እንደዚህ አይነት ሰዎች መምጣት አለባቸው። በተለይ ደግሞ ኢንተርናሽናል ኮሚዩኒቲ የዓለም አቀፉ ማህበረሰብ ትልቅ ሚና ሊጫወት ይችላል። በማቀራረብ ለንግግር ሁኔታዎችን በማመቻቸት አሁን ችግሩ ሁኔታዎች መሰብሰብ የሚያደርገው ቅድም እንዳልነው የዓለም የኃይል አሰላለፍ ሽግሽግ ውስጥ ስላለ በጣም ተቃራኒ ኃይሎች እየመጡ ነው። ስለዚህ እንደዚህ አይነት ግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱ ሊያራዝሙት ይችላሉ። ቅድምም በተባበሩ መንግስታት የሴኩሪቲ ካውንስል ሲያየነውም ነገር ይሄ ነው። ሰዎች ማኒቴሪያን ኮሪዶር ይፈቀድላቸው፣ ጦርነቱ ጊዜያዊ በሆነ መንገድ የሚቋወጥ ይሁን፣ ነገር ሁሉ መድረስ ያልተቻለው እንደዚህ ተቃራኒ የሆኑ ተገዳዳሪ የሆኑ የኃይል አስተላለፎች እና ፍላጎቶች ስላሉ ነው። ስለዚህ የሊደርሽፕ ወይም የመሪነት ስቴትመንትሽፕ የሚጠይቅ ጊዜ ላይ ነው ያለ ነው እና ከጂኦ ፖለቲካል ኢንትረስት አልፎ ትልቁ ነገር የሰውን ልጅ ህይወት ማትረፍ የሚል በዛ ላይ የሚቃኝ የውጭ ጉዳይ ፖሊሲ ካልመጣ በስተቀር የራሴን ጥቅም አራምዳለሁ፣ ጓደኞችን ዲፌንድ አደርጋለሁ፣ እኔ ያዋቀርኩትን የሩልስ ቤስድ ሲስተም ጠብቃለሁ በሚል መንገድ ከተዋቀረ ጦርነቱ ወይም ችግሩ እየተራዘመ ነው የሚሄደው። ስለዚህ እድል አለ የሚለውን እኔ የምቀበላለሁ። ከዚህ ግጭት ሊመጣ የሚችል መፍትሄ ይኖራል ብዬ እኔ አስባለሁ። ምክንያቱም ሊቀጥልም ስለማይችል ሰው እያለቀ ሊቀጥል አይችልም። ስለዚህ መፍትሄ ሊመጣ ይችላል፣ ግን ለዛ ዝግጁ የሆነ የፖለቲካ ስራ መሰራት አለበት። በአካባቢ ባሉ መሪዎች ሊሆን ይችላል፣ በሁለቱ የእስራኤልና የፍልስጤን መሪዎች ሊሆን ይችላል፣ ከዛ ውጭ ደግሞ ባሉ በተለይ ትልልቅ ኃይሎች። እኔ እንደውም ብዙ መፍትሄ ሊመጣ የሚችለው ድሮ በርሳስ ከሚባለው በተለይ ደግሞ ታዳጊ ሀገሮች የምንላቸው ምክንያቱም በዚህ የጂኦፖለቲካል ትግል ውስጥ ካልተጠመዱት ኃይሎች ሊመጣ የሚችል እድል አለ ብዬ ነው የማስበው። ከሁለቱም ጋር ሊሰሩ የሚችሉ ከሁለቱም ጋር ሊነጋገሩ የሚችሉ ኃይሎች መምጣት አለባቸው። መፍትሄ ይኖረዋል፣ ግን እንደዚህ አይነት ስራ ጊዜ የሚወስድ ትዕግስት የሚጠይቅ ስራ ያስፈልጋል ብዬ ነው የማስበው።
መልካም ብዙ ያነጋገረ ባለውና ሁሉ ነገር አስጥሎ ያለምንም ትኩረት ያለምንም ቀልብ ለጊዜውም ቢሆን ወደ መካከለኛው ምስራቅ የጋበዘው የእስራኤልና ሐማስ ግጭት ዙሪያ ላደረግነው ቃለ ምልልስ ዶክተር ሽመልስ ቦንሳ በኒውዮርክ ስቶኒ ብሩክ ዩኒቨርሲቲ የታሪክ መምህርና ተመራማሪ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ዝግጅት መልሰን እናገኛታለን። እግዚአብሔር ይስጥልኝ። ላው ነው
እኔም አመሰግናለሁ አሩዳ። በጣም አስፈላጊ በሆነ ጉዳይ ላይ ነው እንግዲህ የጋበዝከኝ። ወደፊት እንግዲህ እንገናኛለን እንቀጥላለን ብዬ አስባለሁ። እግዚአብሔር ይስጥልኝ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግዱ ወልዴ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ስልቶች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና
ጤና ስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ለእናንተ የማደርሰው እንግዲህ ወሌ ነኝ። እስከ 4 ሰዓት አብራችሁኝ ልትቆዩ ጋብዛለሁ።
ሰላም ላንቺ ውድናት ተሩ ሆኝ ተናቆት አታው ሻለው ወልጌ ታለሁበት በትካዜ
ሰላም ላንቺ ውድናቴ። ሰላም ላንቺ ውድናቴ ዳንኤል ዮሐንስ ነው። በደርግ የመጀመሪያ ዓመታት ለአንድ ስብሰባ ወደ አውሮፓ ቀንቶ የነበረው ዳንኤል ዮሐንስ በወቅቱ የደርግ ሊቀመንበር የነበሩት ተፈሪ ፋንቲና ሌሎችም ከኢሃፓና ከሜሶን ጋር አብራቸዋል በሚል በመንግሥቱ ኃይለማርያም በሚመራው ቡድን ከተገደሉ በኋላ ምዕራብ ጀርመን ለመቅረት ወስኗል። ከዛም ሳለ ሀገሩ ብትናፍቀው ይህን ዜማ ወጣ ውድናቴ።
ሰላም ላንቺ ውድናቴ ተሩ ሆኝ ተናቆቴ አታውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ተሩ ሆኝ ተናቆቴ አታውስሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ ሰላም ላንቺ አገራችን መመኪያነሽ ለሁላችን ዞሮ መግቢያ ቤታችን ነሽ ሰላም ይሉሻል ልጆችሽ። ሰላም ላንቺ አገራችን መመኪያነሽ ለሁላችን ዞሮ መግቢያ ቤታችን ነሽ ሰላም ይሉሻል ልጆችሽ በሐሳብ በናፍቆት ዘውት አገሬ ትብላኛ ዘንበመ የሚያጥናናኝ አይቶ ሚለኝ መች አገኘሁ እንዲሁም በሐሳብ ዘውት ተክዛለሁ ሰላም ላንቺ ውድናቴ ከሩቆኝ በናፍቆቴ አታውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ከሩቆኝ በናፍቆቴ አታውስሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ ገሬ ሳታውሳት ሆያ ሆዬ ያልኩበት በልጅነት እንጀራ ወጥ በየቀኑ የምበላው ጠጅጠላ ወይ ድር ምጠጣው አሁን ዛሬ የላግኘው ሰላም ላንቺ ውድናቴ ተሩቶኝ በናፍቆቴ አሳውስሻለሁ ሁልጊዜ ካለሁበት በትካዜ ካለሁበት በትካዜ
ከ1968 እስከ 1983 ያገለገለውን የኢትዮጵያ ሕዝብ መዝሙር ዜማ የደረሰው ዳንኤል ዮሐንስ እንደነበር መጥቀስ ግድ ይላል። ግጥሙን ደግሞ የጻፉት አቶ አሰፋ ገብረ ማርያም ናቸው። የሙዚቃ ቃና ይከተላል። Strumming my pain with his fingers, singing my life with his words, killing me softly with his song, killing me softly. ሎረን ሂል በሁለተኛ ደረጃ ትምህርት ቤት ሳለች ሁለት ከሄይቲ የመጡ ስደተኞችን ተዋወቀች። ስደተኞቹም ፊውጂስ ብለው ያቋቋሙት ባንድን እንድትቀላቀል ጠየቋት። ሁለቱ ስደተኞች በኋላ ታዋቂ አቀንቃኞች የሆኑት ፕራስ ሚሼል እና ዋይክለፍ ጃን ናቸው። የባንዱን ስም ፊውጂስ ብለው ያወጡለት ሪፊውጂስ የሚለውን አጠር አድርገው መጥራታቸው ነው። ስደተኞቹ የምጋብዛችሁ ኪሊንግ ሚ ሶፍትሊ ፊውጂስ በሎረን ሂል ዋና ዘፋኝነት ያቀረቡትን ነው። ዘፈኑ ከፊውጂስ ቀደም ሲልም ሆነ በኋላ በበርካታ አቀንቃኞች ተሰርቷል። I heard he sang a good song. I heard he had a style. And so I came to see him and listen for a while. And there he was, this young boy, stranger to my eyes. Thank you.
Killing Me Softly በፊጂስ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። ትዝታን በርካታ ቀንቃኞች አዚመውታል። የምንጋብዛችሁ ቆየት ያለው የሰይፉ ፋንታውን ነው።
Tavesimet ya selesele andun ሳሳ አለረሳም ሉኝ ፍቅሪሽ ሲታ ሜኔ ጎበሬ
ሜኔ ኩኩባ
የብረታርጋ
ያረግጋ
የሰሆንሽና
ሜኔ ደረጋ።
የሰይፉ ፋንታውን ትዝታ ነበር። እህቱ ራይል ዮሐንስም ትዝታን ግሩም አድርጋ ተጫውታለች። በሌላ ጊዜ ጋብዛችኋለሁ። Sunday Morning Commodores በተሰኘው ቆየት ባለ የሙዚቃ ባንድ የተሰራ ሲሆን መሪ ዘፋኙና የግጥሙ ደራሲ ላይነል ሪቺ ነው። ራሱን እንዲሆን ያልፈቀደችለትን ፍቅረኛውን ጥሏት ስለሚሄድ አፍቃሪ ይተርካል። Easy Like Sunday Morning, Lionel Richie na The Commodores neberu.
Bala le bala ha bala, bala le bala ha bala, bala. Yes. በላ ለበላ ይሰኛል። ከአንድ ወር በፊት የተለቀቀ ዜማ ነው። ለምለም ኃይለም ከነች ሊክዋንም አጅባታል። ግጥም ወንዶሰን ይሁን ዜማ ደግሞ ብስራ ስራፌ ለሆኑ በቪዲዮ ላይ ተመልክቷል።
በላ ለምለም ኃይለ ሚካኤል ነበረች በሚክዋን አጃቢነት። መሸ ደህና አደሩ በኤፍሬም ታምሩ። እኔም የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። ሰላም። I'll go back to you.
በእንግዱ ምርጫዎች እንደተዛናችሁ እኔም ተስፋ አደርጋለሁ። እንግዱን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና ደሩ። Thank you.